ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። ይህ መጽሐፍ የኢትዮጵያ ሕዝባዊ አብዮታዊ ወጣት ሊግ ኢሕአወሊን የሚስጥር አሰራር፣ የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቁልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 2 በጭራሽ የምሰራውን አላወቅኩትም። ብቻ መላው ጥፍት ብሎብኝ ተደነጋገርኩ። ድንገት ፍርዬ ቀስቀስ አለች። ልቤም ወደ ቦታዋ የተመለሰች መሰለኝ። ራሴን በጣም ወቀስኩት። የሕክምና ባለሙያነቴን ሁሉ ዘንግቼ እንዲያም ሆኔ ለራሴም ገረመኝና እንኳን ሌላ ሰው ያላየኝ አልኩ። ፍርዬ እንዴት ነሽ? አልኳት ከጥቂት ደቂቃዎች በኋላ። በጣም ደከመኝ አለችኝ በዝቅተኛ ድምፅ። ፍርዬ ለአንድ ቀን ብቻ በርችና ጠንክሪ አልኳት በልመና አይነት። እስኪ እግዚአብሔር ያውቃል አለችኝ። እስኪ እንቅልፍ ይውሰድሽ ብዬ ልብሷን አመቻቸውላት። ብዙም ሳትቆይ ኃይለኛ እንቅልፍ ወሰዳት። ፍቅር እስክትመጣ መጠበቅ ነበረብኝና እሷን እየጠበቅኩ ፍርዬ የሰጠችኝን ጽሑፍ ማንበቤን ቀጠልኩ። በሚቀጥለው ቀን የጸረ ኤችአይቪ ኤድስ መድኃኒቱን የሚወስዱትን የመጀመሪያዎቹን ሰዎች ሆስፒታል ለማድረስ ቅድመ ዝግጅት መደረግ ነበረበት። ይህንኑ መረጃ ለመለዋወጥ እንድችል ወደ ቢሮ መሄድ ነበረብኝና ፍርዬንና ፍቅርን ትቻቸው ወጣው። ውስጤ የፍርዬን ጽሑፍ ለማንበብ በጣም ጓጉቷል፣ ግን ወደ ቢሮዬ አቀናው። በዓይነ ሕሊናዬ የሥራ ባልደረቦቼ ይህን መረጃ ሲሰሙ የቱን ያህል ሊደሰቱ እንደሚችሉ እያየሁ ወደ ቢሮ ገባሁ። መንፈሴ እንደ ተጨናነቀ የረባም እንቅልፍ ሳይወስደኝ እንደምንም ብሎ ሌሊቱ ነጋና በጠዋት ወደ ሥራዬ ሄድኩ። ፍርዬንና ሌሎቹንም ሕሙማን ወደ ሆስፒታል ለማድረስ ባደረግነው የሥራ ክፍፍል መሠረት ሁሉም በሰዓቱ አለርት ግቢ ተገኙ። ይደረጉ የሚገባቸው ቀድመ ዝግጅቶች ሁሉ ተደርገው ከመጡት ህሙማን ውስጥ ብዙዎቹ መድኃኒቱን እንዲጀምሩ ተወሰነ። ፍሪዬ አልጋ እንድትይዝና መድኃኒቱን እንድትጀምር በመወሰኑ እዚያ ሆስፒታል ተኛች። ትቻት መሄድ አልፈለኩም። እንዲህ ነው ብዬ መግለጽ ባልችልም ከገጽታዋ ላይ የማነበው አንዳች ነገር አለ። ፍቅርን ወደ ቤት እንድትሄድ ነገርኳትና እኔ ፍርዬ ዘንድ ለመቆየት ወንበር ስቤ ተቀመጥኩ። አደራዬን ተቀብለሽኛል ስናፍቅ አለችኝ ፍርዬ ብቻችንን ስንሆን። መቀበሉንማ ምን ጥያቄ አለው ፍርዬ? ግን ተስፋ እንድታደርጊ ፈልጋለሁ። ከጥቂት ጊዜ በኋላ ካልጋሽ ተነስተሽ ሁሉን ነገር የምናደርገው አብረን ይሆናል። የሚሆነውን ነገር ሳስበው ልቤ በሐሴት ትሞላለች አልኳት። ባይነ ልናይ ፍርዬ ተሽሏትና ተነስታ አብረን ብዙ ነገሮች ስናደርግ እያየው የፍርዬ አይኖች እንባ አቁተው በመመልከቴ ደግሞ ተስፋዬ ጭልም አለብኝ። ቢሆንም ብዙ ልነተርካት አልፈለኩም። እንድትተኛና እንቅልፍ እንዲወስዳት አመቻቸውላትና እዚያው አጠገቧ ቆየው። የተረጋጋና የሰላም እንቅልፍ ወሰዳት። መድኃኒቱን ለጀመሩት ህሙማን ልዩ ትኩረት በመስጠት ክትትሉ ቀጠለ። መቼም ሁሌም አዲስ ነገርን መልመድ ቀላል አይደለም። መድኃኒቱም በሁሉም ህሙማን ላይ ተመሳሳይ ውጤት አያሳይም። አንዳንዶቹ በቀላሉ ሲላመዱት፣ ሌሎች ደግሞ መድኃኒቱ በሚያስከትላቸው የጎንዮሽ ውጤቶች የበለጠ ምክር፣ እንክብካቤና ጥንቃቄ የሚያስፈልጋቸው ሆኑ። በእንክብካቤና ድጋፉ ስራ ላይ የተሰማራን የጤና ባለሙያዎችና በጎ ፈቃደኞች ከምንጊዜውም የበለጠ ጥንቃቄ ያለው ስራ መስራት ነበረብንና የማያቋርጥ ቴክኒካዊ ድጋፍ እየተሰጠን ስራችንን ቀጠል። ፍርዬ ከአስር ቀናት በኋላ ከሆስፒታል እንድትወጣ ሆነ። የመድኃኒቱ የጎንዮሽ ችግር ጠንከር ብለው ከተከሰቱባቸው ህሙማን አንዷ ፍርዬ ሆነች። በአንጻሩ ደግሞ ችግሩ ጊዜያዊ መሆኑንና ጤንነቷ እንደሚመለስ የተሰጣትን ምክር በመቀበል ከሆስፒታል ስትወጣ የነበራት የመንፈስ ጥንካሬና ተስፋ ከፍተኛ ሆኖ ተመለከቱ። መድኃኒቱ በብዙዎች ጤንነት ላይ ተአምራዊ የሚባል ለውጥ አመጣ። በርካቶች ካልጋ ተነስተው ወዲያ ወዲህ ለማለት ቻሉ። የመኖር ፍላጎት አንሰራራ። ተስፋቸው በገጽታቸው ላይ ተነበበ። ልጆቻቸው በወላጆቻቸው ሁኔታ ፍንድቅ አሉ። ከህሙማኑ ባልተናነሰ ሁኔታ ደስታችን ከፍተኛ ሆነ። ፍርዬ ግን እጣ ክፍሏ ከነኚህ ወገን አልሆነም። እኛም ተመላልሰን ከመጠየቅ ወደ ኋላ አላልንም። በተለይ እኔ የፍርዬን ጽሑፍ እያነበብኩ ስለነበረ ብዙ የምጠይቃት ነገሮች ነበሩኝና በፍርዬ ጤንነት ያለመሻሻል በጣም አዘንኩ። አንድ ቀን ወደ ፍርዬ ቤት ስሄድ ሁኔታ ሁሉ ተባብሶ ደረስኩ። ፍቅር አዝናና ተክዛ አገኘዋት። ብዙዎች ተንከባካቢዎች የፍቅርን ስሜት ተጋርተው እንደ ተከዙ ከፍርዬ ቤት ሲወጡ ነበር የደረስኩት። ፍርዬን ተጠግቼ ስመለከታት በውስጤ የነበረችው የተስፋ ጭላንጭል ተሟጠጠች። በመጨረሻዋ ሰዓት ላይ እንደ ደረስኩ ተረዳሁ። በፍርዬ ግንባር ላይ ችፍፍ ያለው ላብ ጥቃቅን የውሃ ጠብታዎች ፈጥሯል። ከእግሮቿ ጀምሬ ሁለመናዋ እንዳሰስኩት። ፍርዬ የመጨረሻዋ ህቅታ ላይ ደርሳለች። ግን ሳልሰናበታት፣ መልስ ለማግኘት የምጓጓላቸውን ጥያቄዎችን ሳልጠይቃት፣ ያን የሚጥመኝን አንደበቷን ሳልሰማው መንፈሴ መረጋጋት አቃተው። የልብ ምቷን ለማዳመጥ እጇን ለመያዝ መሞከሬን አስታውሳለሁ። ከዛ ደግሞ ግንባሯን የሳምኳትም ይመስለኛል። አይነ ህሊናዬ ግን የሚያየው እናቴን ነበር። ከሶስት ዓመታት በፊት በሞት የተለየችኝ እናቴን። ከዛ ደግሞ የፍቅር ድምፅ፣ መጀመሪያ ኃይለኛ የድንጋጤ ጩኸት ተሰምቶኝ፣ ወዲያው ደግሞ ልስልስ ያለ ድምፅ። በቃ ከዛ ሁሉም ጨለመ። ከስንት ደቂቃ ወይንም ሰዓት በኋላ ከገባሁበት ሰመመን እንደነቃሁ አላወቅኩም። ግን ነቃው ስነቃ ያለውበትን ለማስተዋስ ጥቂት ደቂቃዎች ቢወስድብኝም ፍርዬን አስተዋስኳት ፍርዬ ጋር ተመልሼ ገባሁ ያው በመጀመሪያ ሳያት የነበረችበት ሁኔታ ውስጥ ነች ትንፋሿ ብቻ አልተሟጠጠችም አልጋው ላይ ተቀመጥኩ እስከ መጨረሻ ትንፋሽ ድረስ ካጠገቧ ላለመለየት ስሜቴን መቆጣጠር ነበረብኝ አንድ ሰው ወደ ነበርንበት ክፍል ገባ ፍርዬን ተመለከታት የተሳሳተ መሰለውና የእውነት ፍሬወት መሆኗን ጠየቀ በፍጹም ሊያምን አልቻለም ከንፈሮቹ ሲደርቁና ጉንጮቹ ሲንቀጠቀጡ አስተዋልኩት ያንን እኔ ለመጀመሪያ ቀን ሳየው የፍሬወት ልጅ ፎቶ የመሰለኝን ፎቶግራፍ አሳየሁት ብዙዎች በሐዘን ሲጎዱ አይቻለሁ እኔም በእናቴ ሞትና አሁንም በፍርዬ ተጎድቻለሁ ሰውየው የሆነውን መሆን ግን በሕይወቴ አላየሁም ተንበረከከ የፍሬወትን ግንባርና ጉንጮች ሳመ ዳበሳት አይኖቹ የፈነዳ የውሃ ቧንቧ ይመስል እንባቸውን አንዶለደሉት ሁላችንንም አስለቀሰ ያን ሰው በቀብሯ ላይም ሆነ ከዛ በኋላ አላየሁትም ሁልጊዜ ፍርዬን ሳስብ ግን ሳስበው እኖራለሁ የፍርዬን ጽሑፍ ግን ጨርሼ ሳነብ የሰውየውን ማንነት መገመት ችያለሁ ግምቴንም በመጨረሻው የፍሬወት ስንብት ላይ ትክክል መሆኑን አረጋግጫለሁ ግን አእምሮዬ ፈጥኖ አላሰበም ፍሬወት መቃብር ላይ አበባ ያስቀመጠችውን ሴትዮ አላናገርኳትም ከዚያ በኋላ ላገኛትም አልቻልኩም የፍርዬን ሞት መቀበል ግድ መሆኑን ባምንም ሌሎች በርካቶች መሞታቸውን ባውቅም ተፈተንኩበት በፍርዬ ለቅሶ ላይ ያልጠበቅኩትን ያህል ሰው ነበር ብዙዎችም ሲያለቅሱላት ተመልክቼ እነዚህ ሁሉ በታመመች ጊዜ የት ነበሩ ብዬ ራሴን ጠይቄያለሁ ከሁሉም የተለየ ግን ሁለት ሰዎች ምርር ያለ ለቅሶ ሲያለቅሱ አስተዋልኩ ለቅሷቸው እኔንም የበለጠ አስለቀሰኝ እነዚህ ሰዎች እነማን ይሆኑ የሚለው ጥያቄ አእምሮዬ ውስጥ ሲጉላላ ቆየ ፍርዬ ሞታ ከመቃብር በታች ውላለች እኔ ግን አደራዬን አልበላሁም እምባ በጉንጮቼ እየወረደ የፍርዬን የተቆራረጡ ጽሑፎች ደጋግሜ አንብቤያቸዋለሁ ተገጣጥመው ትልቅ ታሪክ ሊወጣቸው እንደሚችልም ጥርጥር የለኝም ግን ፍርዬን ልጠይቃት የምፈልጋቸው በርካታ ጥያቄዎች ነበሩኝ ከእነዚህ ጥያቄዎች መልስ የሚሰጠኝ ኃይል ከየት አባት ያገኛለሁ የፍርዬን ጽሑፎች ደጋግሜ ከማንበቤ የተነሳ አንዳንዶቹን በቃሌም አስታውሳቸዋለሁ ሆኖም ዛሬም ብድግ አድርጌ ማንበቤን አልተውኩም ከሥራ ገብቼ ጥቂት እንደቆየው ሳላስበው የፍርዬን ጽሑፎች ወዳስቀመጥኩበት ሄድኩ ወረቀቶቹን ገለጥለጥ አድርጌ አንዱን አወጣሁና ወደ ወንበሩ አመራው ማንበብ ሲጀምር እስከ ዛሬ ሳላየው ቀርቼ ይሁን ወይም ልብ ሳልለው ያላስተዋልኩትን ነገር ተመለከትኩ ስምና የስልክ ቁጥር በፍጹም አላቅማማሁም ስልኩን ደወልኩ ስልኩ እየጠራ ልቤን ፍርሃት ተሰማው ልዘጋውም አሰብኩ በኋላ ግን ጨከንኩ ከሆነ ይሆናል ካልሆነም ይቅርታ መጠየቅና መዝጋት ነው ድንገት ስልኩ ተነሳና ድንብርብሬን አወጣው ጤና ይስጥልኝ አልኩ ድምፄ እየተንቀጠቀጠ አብሮ ይስጥልኝ ማልበል የማያስፈራና ቀለድ ያለ ድምፅ ነበር አያውቁኝም ግን አንዳንድ ነገር ስለ ፍሬ ህይወት አቋረጡኝ ስለ ፍሬ ህይወት ምን ቆጣ ያሉ መሰለኝ ሌላ ነገር አይደለም አንድ አደራ ሰጥታኝ ነበር ያን አደራዬን ለመወጣት በቅርብ የሚያውቋትን ሰዎች እገዛ ፈልጌ ነበር አልኩ በትህትና ምን አይነት እገዛ ቁጣቸው ቀዝቀዝ ብሏል ተገናኝተን ብንነጋገር ደስ ይለኝ ነበር አልኩኝ አሁንም በልመና አይነት ሰውየው እንዳገኛቸው ፈቃደኛ ሆኑልኝ በሚቀጥለው ቀን ሰውየውን ለማግኘት ወደ ቀጠሮዬ ሲሄድ የፍርዬን ድርጅታዊ የፖለቲካ ህይወት የመጀመሪያ ቀጠሮ አስተዋወስኩ። መፋቂያሽ ከየት መጣለሽ? ከጃማይካ አልኩኝ ለራሴ። ሁለታችንም ልክ በሰዓቱ ቀጠሮ ቦታ ደረስን። ያገኘሁት አመረው ያለክሱ ከነበሩ ሰዎች አንዱን ነው። ታረቀኝ ይባላል። ልክ ፍርየን በማይበት አይኔ ስላየሁት ታረቀኝን ወዲያውኑ አንተ ማለት ጀመርኩ። ከመጀመሪያው ንግግራችን አደራይን ለመወጣት የሚያስፈልገኝን እገዛ ሁሉ እንደማገኝ እርግጠኛ ሆንኩ። ሁለታችንም ስሜታችንን የምንገልጽበት ቃላት እስከሚያጥረን ድረስ ተደሰት። ታረቀኝ የፍርየን መጽሐፍ እውን ለማድረግ የበኩሉን ከማድረግ ወደኋላ እንደማይል አረጋግጠልኝ ደስም አለኝ። ታረቀኝና ሌሎች የፍርዬ ወዳጆች የፍርዬን ህልም እውን ለማድረግ ያደረጉት አስተዋጽኦ ከምንም በላይ ነው። ፍርዬን የሁለት ጦርነቶች ምርኮኛ ሆና አገኘዋት። እናም ለጽሑፏ ርዕስ እንዲሆን ወሰንኩ። ፍርዬ ጀግና ነች። በአንደኛው ጦርነት ቁስለኛ ሆና ቆየች። ሁለተኛው ጦርነት ግን ሕይወቷን ነጠቃት። ፍርዬ ዛሬም ጀግና ነች። ወደ መጨረሻ የጻፈቻቸው አንዳንዶቹን ገጾች መቼ እንደ ጻፈቻቸው ሳስብ ጥንካሬዋን አደንቃለሁ። በጣም ሙንጭርጭር ያለ በመሆኑ ምናልባትም ከሞት ጋር እየታገለች በስቃይዋ መሃል እንደ ጻፈችው እገምታለሁ። የፍርየን ጽሑፎች ሳነብ ላጫሩብኝ ጥያቄዎች መልስ የሚሆኑን አንዳንድ ነገሮችን ለማግኘት በአቅሜ ብዙ እርምጃዎች ተራምጃለሁ። ሙሉ ፈቃደኝነቱን ከሰጠኝ ከታረቀኝ ብዙ ማወቅ ችያለሁ። በርሱም በኩል ብዙ ሰዎችን አግኝቻለሁ። ፍርዬ ያደገችበትን ሰፈር እኔ ያደግኩበት ያህል አውቄዋለሁ። በእድሜ ብቻ ሳይሆን በሐዘን ምክንያት እርጅና የተጫጫናቸውን የበላይሁንን እናት ተመላልሼ ጠይቄያቸዋለሁ። የተሰማኝን ስሜት መግለጽ በጣም ይከብደኛል። የፍርዬን ቤተሰቦች በጣም የማውቃቸው ያህል እንዲሰማኝ አደረጉኝ። እግዚአብሔር ያሰበው በልጦ እንጂ ፍርዬን በላይ እንዲያገባትና አበባዎቻችንን እንዳይመኝ ነበር አሉኝ አንድ ቀን የበላይሁን እናት እንባቸውን እያፈሰሱ። የእግዚአብሔር ፈቃድ ሳይሆን የበላይሁንን ልጆች የማየት እድል ባላገኝም የፍሬን ልጆች በማየቴ ደስ አለኝ። የበላይሁን እናት ስለ ፍርዬ አንስተው ተናግረው መጨረስ አይሆንላቸውም፣ እንባ ይቀድማቸዋል። በታረቀኝ በኩል ፍርዬ እንደ ልጇ ታየው ከነበረው ከወንድሟ ከሮቤል ጋር የደብዳቤ ልውውጥ ማድረግ ችያለሁ። ፍርዬ ከእያንዳንዱ ጽሑፏ ውስጥ ሳትጠቅሰው የማታልፈውን ዘውዱን የማግኘት እድል ገጥሞኝ በጣም ተደስቻለሁ። በዘውዱም በኩል ፍርዬ የትዳር ሕይወቷን አብዛኛውን ዓመታት የኖረችበትን ቦታና የሰራችበትን መስሪያ ቤት መጎብኘትና የሥራ ባልደረቦቿን ማግኘት ችያለሁ። ከነዚህ ሰዎች ሁሉ መረጃዎች ባገኘም በርካታ ያልተመለሱ ጥያቄዎች ነበሩኝ። እናም ታረቀኝን እንደገና ማስቸገር ነበረብኝ። ስለ ፍርዬ የዘመቻና የእስር ቤት ጓደኞች የሚያውቀው ነገር ካለው ብዬ ጠየቅኩትና የሚያውቃቸውን ጥቂት ሰዎች እንዳገኝ ጥረት አደረገልኝ፣ ተሳካለትም። ከዚህም በኋላ ቢሆን ሁሉን ነገር አውቄያለሁ ለማለት አልደፈርኩም። ቢሆንም ከሞላ ጎደል ማለት እችላለሁ። የነፍርዬን ወቅትና አመለካከት ለመረዳት እነሱ በትግሉ ወቅት ይከተሉት የነበረውን ፍልስፍና ለማወቅ ማንበብም ጀምሬያለሁ። ይህ ደግሞ ከነፍርዬ ልወስድ የሚገባኝ አንዱና ትልቁ ተሞክሮ መሆኑን እንድቀበል አደረገኝ። እንቅስቃሴያቸውን ሁሉ በማወቅና በመነጋገር ላይ ማነጻቸውን አደንቃለሁ። የተቀበሉትን ስቃይ ሁሉ እንዲቀበሉ ያጸናቸው አውቀውና አምነው መግባታቸው ይመስለኛል። እናም የነሱን አስተሳሰብ በደንብ ለመረዳት እንድችል ጥርሴን ነክሼ እየከበደኝ መዝገበ ቃላት አጠገብ ያስቀምጬ በቁርጠኝነት አነበብኩ። ተጨማሪ ገጾችን ባነበብኩ ቁጥር ደግሞ እየሳበኝ እየመሰጠኝ ሄደ። ካሰብኩት በላይ አነበብኩ። ለሕይወቴ ሁሉ የሚሆነኝን የማንበብ ልማዴንም አዳበርኩ። ክፍል 1 ለጅነትና ዘመቻ ህይወት በፍሬወት ሐሳብ ሳይሆን በራሷ መንገድ ይዛት መንገድ የጀመረችው ገና በልጅነቷ ነበር። የ11ኛ ክፍል ተማሪ ነበረች። ነገን ማሰብ የጀመረችበት ወሳኝ እድሜ ወሩ ጥቅምት ነበር። የጧቱ ውርጭ ይሸነቁታል። የፀሐይዋ ጨረር ለማለዳው ወርቃማ ድምቀት ቢሰጠውም በብርዱ ላይ ያለውን የበላይነት ገና አላረጋገጠም። ጧቱ እንደቀዘቀዘ ቢሆንም በአራት ኪሎ ጎዳና ላይ ግን ለየት ያለ ትዕይንት ይታያል። ዋናውን መንገድ ከዳር እስከ ዳር ግጥም አርጎ የሞላው ካኪ ለባሽ ሰልፈኛ ከሩቅ ለሚመለከቱ አይኖች በዝግታ የሚፈስ ድፍርስ የወንዝ ውሃ ይመስላል። በእግረኛው መንገድ ላይ የሚተላለፈው ሰው ሁሉ የታዘዘ ይመስል ቆሞ ሰልፈኛውን ይመለከታል። ፍሬወት የጃኬቷ ኮሌታ ብርዱን እንዲከላከልላት ወደ ላይ አቁማና እጆቿን ሱሪዋ ክሶች ውስጥ ሸጉጣ ሰልፈኞቹን በትዝብት ብቻ ሳይሆን በንዴት ጭምር ተመለከተቻቸው። ጊዜው 1967 ዓመተ ምህረት ሰልፈኞቹም የእድገት በህብረት ዕውቀትና የሥራ ዘመቻ ተሳታፊዎች ናቸው። በለበሱት ካኪ ሸሚዝና ባደረጉት ኮፍያ ላይም ይኸው ተጽፏል። በጎዳናው ዳርና ዳር ከቆመው ሰው መሃል ከፊሉ በሐዘኔታ ከንፈሩን ሲመጥ፣ ሌላው ደግሞ ባድናቆት የተዋጠ ይመስላል። ጉረኞች አለች ሳታስበው። ዘመቻው ቁርጠኛ መሆኑን ለመጀመሪያ ጊዜ አምና ተቀበለች። እየተቃጠለችም እየበገነችም ቢሆን ከማመን በስተቀር አማራጭ አልነበራትም። ንዴቷን ለመዋጥ በረጅሙ ያስወጣችው ትንፋሿ ሙቀት ለራሷ ተሰማት። በዝግታ የሚተመው ሰልፈኛ ገና አላበቃም። ፍዝዝ ብላ እየተመለከተች ዘመቻው ቀዝቃዛ ውሃ የቸለሰበትን እቅዷንና ምኞቷን አሰበችው። ምን ነው ያኔውኑ አቋርጬ በሆነ ኖሮ አለች ለራሷ። ቤተሰቦቿ በዝቅተኛ የኑሮ እርከን ላይ የሚገኙ ድሆች ናቸው። አባቷ አናጺ ነበሩ። በቋሚነት ባይቀጠሩም ሥራ ፈተው አያውቁም። አንድ ቀንም ደከመኝ ብለው አያውቁም። የሚያባክኑት ጊዜም የለም። ያገኙትን ሥራ ሁሉ በመስራት ነው የሚታወቁት። በአባቷ ጥረት ይውተረተር የነበረው የቤተሰባቸው የኢኮኖሚ አቋም ከሁለት ዓመታት በፊት አባቷ በድንገት ሲሞቱ ተሽመድምዶ ወደቀ። በቤታቸው የሚላስና የሚቀመስ ጠፍቶ በባዶ አንጀት መጠቅለል ሲመጣ ነበር ትምህርቴን ጨርሼ ሥራ ይዤ ለእናቴ የሚለው ምኞቷን ፈተና የገጠመው። ትምህርቷን ለማቋረጥና ቤተሰቡን ለመደጎም አሰበች። እሷ የመጀመሪያ ልጅ እንደመሆኗ አባታቸውን ተክቶ ቤተሰባቸውን ለመደገፍ የሚችል ከሷ የተሻለ ትከሻ አልነበረም። የ1967 ዓመተ ምህረት ትምህርት ዘመን ገና እንደተጀመረ የሚነፍሰው ወሬ ደግሞ ለዓላማዋ እንቅፋት ሆኖ ነገን ሁሉ ያጨለመባት መሰላት። በጣም ተበሳጨች። ወሬው እውነት እንዳይሆንም ጸለየች። ዘመቻውን አባቷን ከነጠቃት ሞት ጋር አመሳሰለችው። በጣምም ጠላችው። ዘመቻው የሚመለከተው ወጣት ሁሉ በዘመቻው ካልተሳተፈ ወደፊት የመማር ዕድል እንደማያገኝ በሰፊው ይነገራል። እናም ትምህርት አቋርጣ ሥራ መፈለግ የትምህርት ዕድሏን ሙሉ በሙሉ ያጨልምባታል። ዘመቻ መሄዱም ለቤተሰቡ ያለባትን ኃላፊነት እንዳትወጣ ያደርጋታል። እናም ግራ ግብት አላት ፍሬወት። ተማሪው በእድገት በህብረት የእውቀትና የሥራ ዘመቻ ላይ ሁለት አቋም ያዘ። ከፊሉ ዘመቻውን በመቃወም ቅስቀሳ ሲጀምር፣ ገሚሱ ደግሞ በመደገፍ ይፈነጥዝና ይጨፍር ጀመር። የዘመቻው ደጋፊዎች ዘመቻውን እንደ ትልቅ ጀብዱ ቆጥረውት ጉሮ ወሸባዬውን ተያያዙት። ከደጋፊዎቹ ጥቂቶቹ የፖለቲካ አቅጣጫ ያላቸው ቢሆኑም ብዙዎቹ ግን የወጣትነት ትኩስ ስሜት የዋጣቸውና ምንም ይሁን አዲስ ነገር በአዲስነቱ ብቻ የሚያስደስታቸው ነበሩ። ተቃዋሚዎቹም እንዲሁ የተለያየ ምክንያት አላቸው። ብዙዎቹ ምክንያታቸው የፖለቲካ ጥያቄ ቢሆንም የፖለቲካ ብስለታቸው ተመሳሳይ ነው ማለት አዳጋች ነው። እንደ ፍሬ ህይወት ከወዲሁ ለህይወታቸው እቅድ የነደፉና ዘመቻው ለእቅዳቸው እንቅፋት የሆነባቸው ከተቃዋሚው ጎራ ተሰለፉ። በየትምህርት ቤቱ በርካታ የተቃውሞ ስብሰባዎች ተካሄዱ። እሷም በስብሰባዎቹ ተገኘች። ውይይቶቹ ብዙም የሚጥሟት ባይሆኑም ለፖለቲካ ጆሮዎቿን መስጠት ባትፈልግም መደምደሚያው አንዘምትም የሚለው መፈክር ልቧን እያንጠለጠለው ከስብሰባ መቅረት በጭራሽ አይሆንላትም። በመጨረሻ የኃይል ሚዛኑ አጋደለና ዘመቻው እውን ሆነ። አንዘምትም ብለው ከነበሩት ውስጥ ጥቂቶቹ ቆራጥ አቋም ይዘው ቢዘልቁም አብዛኛው ተማሪ ለዘመቻው ተመዘገበ። ፍሬህይወትም የወደፊቱን አስባ በሁለት ዓመታት ሊጓተት መሆኑ የቆጫት የህይወት እቅድ እስከ ወዲያኛው እንዳይጨናገፈባት ሰግታ የግዷን ተመዘገበች። በዚያ ሰልፍ ላይ የመተሳተፍ ፍላጎት ግን አልነበራትም። ተሰልፈው በማየቷም ተበሳጭታለች። ከመንገዱ ዳር ቆማ ተሰላፊዎቹን እየተመለከተች አንጀቷ ሲኮማተፍ ተሰማት። በሐሳብ ጭልጥ ብላ ጠፋች። ላፍታ ያህል ትከሻዋን ነካ አድርጎ ሃይ ፍሬ ሲላት ነው ከሄደችበት በድንጋጤ የተመለሰችው። በላይሁን ነበር። በእናትሽ እነዚህን ሳቦዎች ምናቸውን ታያቸዋለሽ? የደርግን እድሜ ለማራዘም በሚራወጡ ባንዳዎች እኮ ነው የሚነዱት አላት፣ ሰልፈኞቹን በንቀትና በጥላቻ እያስተዋለ። ሌላውን እንኳ አላውቅም፣ ለማንኛውም ግን በጣም አስጠልተውኛል አለችው። በላይሁን ለፖለቲካ ያላትን ዝንባሌ አሳምሮ ስለሚያውቀው አባባሏ ብዙም አላስቆጣውም። ቢሆንም እንደሌላ ጊዜ ዝም ብሎ አላለፋትም። እኔ እኮ ፍርዬ ይህን የመሰለ ጭንቅላት ለፖለቲካ ሲሆን ምን እንደሚያደነዝዘው ይገርመኛል። ሰሞኑን የተሳተፍሽባቸው ስብሰባዎች እንኳን ትንሽም አልለወጡሽን? አይኖቿን ስታፈጥበትና ግንባሯን ስትቋጥርበት እንደ ሁልጊዜውም ድንግጥ አለ። በላይሁን ቁጣዋን ከማይወዱላት ጓደኞቿ አንዱ ነው። በቃ በቃ ትቼዋለሁ፣ ይቅር፣ ለሁሉም ጊዜ አለው ብሏል ጠቢቡ ሰለሞን አለና እንደ ወትሯቸው ሁሉ አንገቷን አቀፍ አድርጎ ከቆመችበት አነቃነቃት። ለስንት ደቂቃዎች እንደ ቆመች ባታስታውስም ለረጅም ጊዜ መቆሟን ግን ታውቋታል። እኔ እንኳን መቼም ቢሆን ፖለቲካ ውስጥ ቢዘፈዝፉኝም አያርሰኝም አለችው ቁጣዋን ትታ እየሳቀች። እና የኋላ አለች አሉ ዝንጀሮ ብሎ ተረተባት በላይሁን። በላይሁን ረጅም ነው። ከእርሷ አጠገብ ስትሆን ፍሬህይወት አጭር የሆነች ይመስላታል። ሰውነቱ ደልዳላ ባይሆን ኖሮ እንዲያውም የበለጠ ረጅም ይመስል ነበር። ጭንቅላቱ ከረጅም ቁመቱ ጋር የሚመጣጠኑ አይመስሉም። ጭንቅላቱ አነስ ያለ፣ ፊቱም መልከ መልካም ነው። በተለይ ሲስቅ ልዩ ውበት አለው። ሲስቅ አነስ አነስ ያሉ አይኖቹ ወደ ውስጥ ይገቡና የጉንጮቹ ስር ጉዳቶች ይጎላሉ። ሁሌም በሳቀ የሚባል አይነት ነው በላይሁን። ፍሬህይወትና በላይሁን አብሮ አደጎች ናቸው ማለት በቂ አይደለም። ከወንድሞቿ ለይታ አይታው አታውቅም። በእድሜ ብዙም አይራራቁም። የሚበልጣት በሁለት ዓመታት ብቻ ነው። በአንድ ክፍል ቢበልጣትም የሚማሩት አንድ ትምህርት ቤት ነው፣ ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት። ይሄ ጣጠኛ ዘመቻ ባይመጣ ኖሮ በላይሁን ሁለተኛ ደረጃ መልቀቂያ ፈተና ይወስድ ነበር። ይህንኑ እያሰለሰለች በላይሁንን በሐሳቧ ትታው ሄደች። ደግሞ ምን እያሰብሽ ነው? አበዛሽው፣ መቼ ነው ይህን የሐሳብ ጉዞ የሚያበቃው አላት። አገጯን በእጁ ያዝ አድርጎ ፊቷን ወደ እሱ እያዞረ የሚታሰብ ነገር ሲጠፋ ነዋ። በቃ ትምህርት መቋረጡ ነው አይደል አለችው ፊቷን እንደከሰከሰች። አይ ፍርዬ፣ በጣም የዋህ ነሽ። ትምህርት ከመቋረጡም በላይ ከተማውን ለቀንለት ደርግ ስሩን እንዲሰድድ እናደርገው ነው።
የደርግ ስሮች ደግሞ ምን እንደሚያመጡ ታውቂያለሽ? ላብ የህዝብን ላብ መጣው ነው ደርግን የሚያፋፉት ሺት አለ የደም ስሩ እየተከታተረ። ስትናደድ ግን እንዴት ደስ እንደምትል ታውቃለህ? እኔ ግን ደርግ ስሩን ሰደደ አልሰደደ ጉዳይ አይደለም ደግሞም አያገባኝም። እኔን የሚቆጨኝ ትምርት የመቋረጡ ሐሳቤን በወቅቱ መፈጸም ያለመቻሌ ብቻ ነው። ፖለቲካውን ለእናንተ ትቼዋለሁ አለችው ከልቧ ነበር። በጣም የዋህነሽ ፍርዬ፣ ራስሽን ከሌላው ማህበረሰብ ለይተሽ ብቻሽን ሊያልፍልሽ የብቻሽ ህይወት እቅድ እንዲሰምርልሽ ትጥሪያለሽ። ግን አይሆንም። የኢትዮጵያ ህዝብ ካለፈለት ብቻ እንደሚያልፍልሽ ወቂ። ያንቺ ህይወት የሁለንተናዊ ህይወት አካል መሆኑን አትዘንጊ። ለመሆኑ ስለ ዘመቻው ምን አሰብሽ? አላት ማብራሪያውን ተወት አድርጎ። መሄድ እንጂ ሌላ ምን ምርጫ ይኖረኛል? አንተስ? እስካሁን አልወሰንኩም። እንደ ፔንዱለም በሐሳብ ስትወዛወዝ ጊዜ እንዳይቀድምህ። በመጨረሻው ደቂቃም ቢሆን ወስኜ ከጊዜው እኩል እንደምራመድ አትጠራጠሪ። ግን አንድ ላይ ብንመደብስ? አለችው ደግሞ በድንገት። ደስታውን የምችለው ይመስልሻል? እነማማስ እንዴት እንደጨነቃቸው አታይም? አብረን ብንመደብላቸው ጭንቀታቸው ቀለል አለ ማለት ነው አለ በላይሁን ካንጀቱ በመነጨ ሁኔታ። አንቺስ ግን አላት መጠየቋ ራሱ ያስገረመው በሚመስል አይነት። የሞትክ እኔማ በጣም ያስጠላኛል አለችው። ልታበሽቀው መሆኑን በሚገባ ያውቀዋል። ወይዘሮ ስርጉት ሌሊቱን እንቅልፍ አልወሰዳቸውም። ማታ ለልጆቻቸው የሚረባ ራት ሳይሰጧቸው ነው የተኙት። ቤታቸው ባዶ ነው። ለነገ ሊሆን የሚችል ሙጣጭ እንኳ የሌለው የተራቆተ ቤት። እናም እንቅልፍ ባይናቸው ሳይዞር በሐሳብ ሲብከነከኑ ነው ሌሊቱን የገፉት። ወደ ንጋቱ ላይ እንቅልፍ ቢወስዳቸውም ተኝተው አላረፈዱም። እንዴት አድርገው ሊተኙ ይችላሉ? ማታ ሳይጠግቡ ያደሩ ልጆች ያለ ቁርስ ሲያረፍዱ የመመልከት አቅም የላቸውም። ከአልጋቸው ወረዱና መብራቱን አብርተው ሳጥን ከፈቱ። ከሳጥኑ ውስጥ አንዲት ሙዳይ አለች። ሙዳያ ውስጥ በማዕረግ ጠቅለው ያስቀመጧቸው የተዳሩባቸው ጌጦች፣ ትልቅ የወርቅ መስቀልና የጣት ቀለበት፣ የብር ሐብልና የጆሮ ጉትቻ ናቸው። ካጌጡባቸው ዓመታት ተቆጥረዋል። አንዳንዴ ሳጥኑን ሲከፍቱ ትዝ ቢሏቸውም ሊያጌጡባቸው ሳይሆን ልጃቸው ፍሬ ሕይወት ስታገባ እንደሚሰጧት ሲያስቡ ደስ ይላቸዋል። አይ አንተ መድኃኒዓለም፣ ምነው እንዲህ ፊትህን አዞርክብኝ? አሉ ወይዘሮ ስርጉት ሙዳዩን ከሳጥኑ ውስጥ ሲያወጡ። ሙዳዩን አገላብጠው ተመለከቷትና ከፈቷት። ጌጦቹ የተጠቀለሉበትን እራፊ ጨርቅ ነጣጥለው ትልቁን የወርቅ መስቀል አንስተው በእጃቸው እንደ መመዘን አደረጉት። በጣም ትልቅ ነው መስቀሉ። በሌላው እጃቸው ደግሞ የጣት ቀለበታቸውን አወጡ። ሁለቱንም ተራ በተራ ተመለከቷቸው። ሊያደርጉ ያሰቡት ነገር መንፈሳቸውን ረበሸው። ግን ግድ ነው። እናም የወርቅ ቀለበቱንና የብር ጌጦቹን በጨርቁ ጠቅልለው ሙዳያ ውስጥ ከተቱና ወደ ሳጥኑ መለሷል። ምን አባቱ ልጆቼን ስርባቸው ከመመለከት፣ ሐሳባቸውን ሳይቋጩት ከተቀመጡበት ተነሱ። መሐረባቸውን ከጉያቸው አውጥተው የወርቅ ሐብላቸውን ከነመስቀሉ ተቀደሉበትና መልሰው ከተቱት። እጉያቸው የከተቱት ወርቅ ቁልቁል እንዳይወርድ መታጠቂያ ጨርቅ ቢጤ ፈለጉና ወገባቸውን ታጠቁ። ጊዜው ገና ማለዳ ነው። ሰው ቤት ደግሞ እንደ መርዶ ነጋሪ በጠዋት መሄድ ከበዳቸው። ቤተ ክርስቲያን መሳለም ፈለጉና ነጠላቸውን ለብሰው ሊወጡ ሲሉ ፍሬ ጎሽ ነይ በሩን ዝጊው አሏት። እንዴ ወዴት ልትሄጂ ነው? አለቻቸው ፍሬ ሕይወት። ቤተ ክርስቲያን ተሳልሜ እመጣለሁ አሏትና ወጡ። ለምን ይሆን ሰዓቱ ሁል ጊዜ እንዲያጥር ሲፈልጉት የሚረዝመውና እንዲረዝም ሲፈልጉት የሚያጥረው? በቀስታ እርምጃ ወደ ገብርኤል ቤተክርስቲያን ሄዱ። ገና ከሩቅ ነው ማማተብ የጀመሩት። በበሩ ጋር ሲደርሱ ቆም አሉ። እንደገና አማተቡ። በርከክ ብለው ምድሩን ስመው ተነሱና ወደ ውስጥ ዘለቁ። ቤተክርስቲያኑ በር ላይ ሲደርሱ እንደገና ተንበረከኩ። እንደተንበረከኩ ሳያስቡት እጉያቸው ውስጥ የከተቱት ወርቅ መኖሩን ለማረጋገጥ ዳበሱት። አምሯቸው ጭንቅንቅ አለባቸው። አምላኬ ኧረ ብርታትን ስጠኝ አሉ ግንባራቸውን መሬቱ ላይ እንዳስደገፉ። ከንቅልፋቸው ሲነቁ ቀላል መስሏቸው የነበረው ነገር አሁን በጣም ከበዳቸው። እንዴት አድርጌ ይሆን የምጠይቃት አሉ ለራሳቸው። እባክሽን ይህንን ወርቅ ያዥና ገንዘብ አበድሪ ነው የምላት ወይስ ግዢው ብዬ ነው የምነግራት? እባክህን አምላኬ ድፍረቱን ስጠይ። ከእሷ የተሻለ ማን ቤት ልሄድ እችላለሁ? ማንን መጠየቅስ ይቀለኛል? ድንገት ሮቤል ከፊታቸው ድቅና አለባቸው። ጥብልግልግ ያለ ገጽታው ታያቸው። እማ ራበኝ የሚል ድምፁ ተሰማቸው። ከተንበረከኩበት ተነሱና ኧረ መላ ስጠኝ አሉ ወደ ሰማይ አንጋጠው ከገብርኤል ጋር የሚነጋገሩ ይመስል። በረንዳው ላይ የተደረደሩት አግዳሚዎች ባዷቸውን ናቸው። አንድ ጥግ ላይ ተቀመጡ። በሐሳብ ጥፍት ብለው ለምን ያህል ጊዜ እንደተቀመጡ እንኳ አላወቁትም። ድንገት ብድግ ብለው ደግሞ ከቤተ ክርስቲያን ወጡ። የሚፈልጉበት ቤት የደረሱት ሳያስቡት ነው። ከሴትየዋ ጋር የጠበቀ መግባባት ባይኖራቸውም ዘመድ ናቸው። ገንዘብ እንደሚኖራት ደግሞ እርግጠኛ ናቸው። በሩ ላይ ሲደርሱ ቆም አሉ። ድፍረታቸው ሁሉ ከውስጣቸው ወዴት እንደደረሰ አልገባቸውም። እጆቻቸውን በጠዋቱ አላባቸው፣ የልባቸው ምት ጨመረ፣ እግሮቻቸውም የተንቀጠቀጡ መሰላቸው። ድንገት ከግቢው ውስጥ የሚነጋገሩ ሰዎች ድምፅ ተሰማቸው። እንዴት እንደተራመዱ ሳይታወቃቸው ከበሩ ላይ ተፈናጥረው ሄዱ፣ ወደ ኋላቸው ዞር ብለው ሳይመለከቱ። እንደዚያ ሲያስቡበት ያደሩትን ጉዳይ ለመፈጸም ብርታት አጥተው ወደ ቤታቸው ተመለሱ። የሮቤልን ገጽታና ድምፅ ግን ሊሸሹት አልቻሉም። መኖራቸውን ጠሉት። ወደ ቤታቸው መግባት ከበዳቸው። ጊዜው ግን እየሄደ ነው። የቁርስ ሰዓትም አለፈ። ለሮቤል ሊሰጡት የሚችሉት ነገር ግን የላቸውም። የባለቤታቸውን ጓደኛ ድንገት አሰቧቸው። ከጓደኝነትም በላይ ሚዜያቸው ነበሩ። ቤታቸው ሊደርሱ ጥቂት ሲቀራቸው ሳያስቡት ፊታቸውን አዙረው ወደዚያው አመሩ። ገጽታሽ ትክክል አይደለም፣ ደህና አይደለሽም እንዴ? አሏቸው ሰውየው ገና ሲያያቸው። እረ ችግር ብሎኛል አሉ ወይዘሮ ስርጉት በተሰባበረ አንደበታቸው። እቴም እንዴት አይቸግርሽ? እኛም ተሳክቶልን አልጠየቅንሽም አሉ ሰውየው ሐዘን እየተሰማቸው። ቤት እንዲገቡና ቡና እንዲጠጡ ቢጋብዟቸውም ወደ ቤት አልገቡም። የሰውየውን ባለቤት ከርቀት እማድ ቤታቸው ውስጥ ሲንጎዳጎዱ አይተዋቸው ሰላምታ አቀረቡ። ወደ ቤት አትገቢም እንዴ? ምን ነው ውጭ ቆማችሁ? አሉ ሴትየዋ እዚያው እማድ ቤት እንዳሉ። ኧረ ቸኩላለሁ አሉ ወይዘሮ ስርጉት ባጭሩ። ሰውየው የሴቶቹን ሰላምታ ልውውጥ እየሰሙ ሁለት ባለ 10 ብር ኖቶች ከኪሳቸው አውጥተው ሰጧቸው። ወይዘሮ ስርጉት እንዴት ብለው እንደሚያመሰግናቸው እስከሚጠፋቸው ድረስ ነው የተደሰቱት። በአምስት ብር ለልጆቻቸው ቁርስ የሚሆን ዳቦ፣ ስኳርና ሻይ ቅጠል ገዝተው ወደ ቤታቸው ተጣደፉ። በልባቸው እግዚአብሔርን እያመሰገኑ እንዴማ ምን ሆነሽ ነው? አለቻቸው ፍሬህይወት የውጭውን በር ስትከፍትላቸው። አረፈድኩ አይደል? አሏት ለቁርስ የገዙትን እየሰጧት። ባያነጋግሯትም የቆዩበት ምክንያት ገባትና አይኖቿ ያቀረሩት እንባ አቃጠላት። እናቷ ግን ለልጆቻቸው ቁርስ የሚሆን ለምሳቸውም የሚተርፍ ነገር በማግኘታቸው ተደስተዋል። እቤት ሲገቡ ያዩት ደግሞ አስደነገጣቸው። ቡናው ቀርቦ እጣኑም ተጫጭሷል። ሮቤልና ሚሚም ቁርሳቸውን እየበሉ ናቸው። ከየት አመጣሽ ነው ፍሬ? አሏት ከመቀመጣቸው በፊት። ለመሱ የበላዩን እናት ያመጡትን ሁሉ አሳየቻቸው። የበላዩን እናት ባይነገራቸውም ችግር የሚገባቸው ያላቸውን አካፍለው የማይታክታቸው ለጋስ ጎረቤት ናቸው። የፍሬወት እናት ደግሞ ይህ በጣም ያስጨንቃቸዋል። እስከ መቼ ደግመውኝ ዘልቃለሁ? ይላሉ እንባቸው እየተናነቃቸው። የበላዩን እናት ቡና ለመጠጣት ሲመጡ ስርጉቴ እንግዲህ ተዘጋጅና አንዳንድ ነገር መጀመር ይሻላል አሏቸው። በምን እንደምጀምረው ግራ ገብቶኝ እንጂ ጠላም ባደርግ እኮ ይሸጣል አሉ ወይዘሮ ስርጉት ግራ በተጋባ አነጋገር። ይኸውልሽ በዚህ መገዛዛትና መጀመር ትችያለሽ አሉ የበላዩን እናት በእጃቸው የያዙትን ገንዘብ እየሰጧቸው። እለቱ ሰኞ ጥር 12 ቀን 1967 ዓመተ ምህረት ነው። ሁለተኛው የዘማች ቡድን የሚንቀሳቀስበት ቀን። ፍሬወት በጧት ተነስታ ለጉዞ ተዘጋጀች። እናቷ፣ እህቷና ወንድሞቿ እንደርሷ በጧት ተነስተዋል። የበላዩን እናትና ሌሎችም ጎረቤቶች ተከታትለው መጡ። እንደ ሁሉም ምኞት ፍሬወትና በላዩን አንድ ላይ ሳይመደቡ ቀርተው እሱ ከመጀመሪያዎቹ ዘማቾች ጋር ከአንድ ሳምንት በፊት ሲሄድ የነበረው መላቀስ ድቅን አለባትና ሆዷ ተረበሸባት። የበላዩን እናት ገና ሲያዩት እንባቸው በዓይናቸው ግጥም ሲል ተመለከተችና ዓይኖቿን አሸሸቻቸው። ሰዓቱ የራሱን ቀመር ጠብቆ ደረሰ። እናቷ ተርበተበቱ። ድንግርግር አላቸውና የሚይዙትና የሚጨብጡት ሲጠፋባቸው ተመለከተች። እማ እንዲህ የምትሆኚ ከሆነ እንደምቀር ወቂ አለቻቸው። የውስጥ ስሜቷን ለመደበቅ እየጣረች ቢሆንም ድምጿ ተርገበገበባት። እሺ አሁን ምን ስሆን አየሽኝ? ይልቅ እንውጣ አሉ እናቷ በሚገርም ጥንካሬ። 5 ኪሎ የዘመቻ መምሪያው ግቢ በዘማቾችና በሸኚዎች ተጨናንቋል። እዚህም እዚያም ሸኝና ተሸኝ እየተቃቀፉ ይላቀሳሉ። ምድር ቀውጥ ይሆናለች። አውቶቡሶቹ በራቸውን ከፍተው ይጠባበቃሉ። አንዱ ስለ ሌላው ምንም ደንታ የለውም። ሁሉም በየራሱ ጉዳይ ተጠምዶ ወዲያ ወዲህ ይላል። ብዙዎች ቡድናቸውን ፍለጋ ነው ከወዲያ ወዲህ የሚሉት። ቡድናቸውን ያገኙት መለስ ብለው ከወላጆቻቸውና ጓደኞቻቸው ጋር ያወራሉ። ፍሬወት ቡድኗን አግኝታ ከቤተሰቧ ጋር ጥቂት እንዳወራች አንዳንዶች አውቶቡስ ውስጥ መግባት በመጀመራቸው ተሰነባብታ ወደ ቡድኗ ተመለሰች። የቡድኗ ዘማቾች አብዛኛዎቹ ተሰናብተው ተመልሰው ገና እንባቸውን እየጠራረጉ ናቸው። ከፊት ለፊት የተመለከተቻቸው ወጣቶች ግን ከሌሎች ለየት ያሉ ሆኑባትና ቀልቧን ሳቡት። በቡድኑ ውስጥ የሚያለቅስ የሚነፈረቅ የለበትም። ከሁሉም ገጽታ ላይ ሐዘን ሳይሆን ጥንካሬ ይነበባል። ንግግራቸው ባይሰማትም በእርሷ ውስጥ ያለ ስሜት እነሱ ውስጥ ያለመኖሩ ተሰማት። ጥቂት ፈንጠር ብሎ ያለው ቡድን ደግሞ በመጠኑ ለየት ያለ ስሜት ይንጸባረቅበታል። ትኩረታቸውን በዚያኛው ቡድን ላይ ያደረጉ ይመስላሉ። እንደነዚያኞቹ ሙሉ ትኩረታቸው በሚነጋገሩበት ላይ ያረፈ አይመስልም። ፍሬወትን ግራ ገባትና ጥቂት ተመለከተቻቸው። ድንገት ዞር ብላ ቤተሰቦቿን ለማየት ሞከረች። እንደቆሙ ናቸው። እናቷ በሐሳብ ርቀው የሄዱ ይመስላሉ። ወደ እሷ የሚያዩ ቢመስሉም እጆቿን ስታወዛውዝላቸው አጸፋውን አልመለሱላትም። ተመልሳ ለመሄድ ፈልጋ ራመድ ስትልና ድምፅ ማጉያው ሲሰማ እኩል ሆነ። ቆመች። ወደ የመኪኖቻቸው እንዲገቡ ትዕዛዝ ተሰጠ። እናቷንም ድምፁ ከሄዱበት ድንገት መለሳቸውና ዙሪያቸውን መማተር ጀመሩ። ዘማቾች ወደ መኪኖቻችሁ እንድትገቡ ትጠየቃላችሁ የሚለው ድምፅ ተደጋገመ። ቤተሰቧን ለመጨረሻ ጊዜ ለመሰናበት ፈለገችና በግርግሩ ውስጥ እየተሽለኮለከች ሮጠች። ቤተሰቦቿን ስታያቸው ሳታስበው እንባዋ አሸነፋት። ለስን ሰዓታ ታግላ የገደበችው የምባጎፍ በጉንጮቿ ላይ ፈሰሰ። ከሁሉም ድምጽ በላይ ከፍ ብሎ የእናቷ ድምጽ ተሰማት። ፍሬ ጠንካራ ልጅ ነሽ ብዬ ነበር የማስበው አሏት። እነኚህን ቃላት ለማውጣት የቱን ያህል ትግል ማድረግ እንደነበረባቸው የተገነዘበችው ቆይታ ቢሆንም ለዛች ቅጽበት ግን ትልቅ ጉልበት ሆናል። አይኖቿን ጠራርጋ ቀና አለች። እጆቿን ከፍ አርጋ አውለበለበቻቸው። እናቷ ሰየኔ ልጅ ያሏት መሰላት። ወደ አውቶቡሱ ስትሄድ አብረዋት የሚዘምቱትን ተማሪዎች አየቻቸው። የሁሉም አይኖች ድብልቅልቅ ብለው ቀልተዋል። ገና እንባቸውን መግታት ያልሆነላቸውም አሉ። መኪናው ውስጥ ገባች። ቤተሰቦቿን ለማየት ጥረት አደረገች፣ ግን አልተሳካላትም። መኪናው ተንቀሳቀሰ። ገና ያልገቡት ዘማቾች መኪናው ውስጥ ለመግባት ይተራመሳሉ። መኪናው ሞተሩን አሙቆ ተነሳ። በአውቶቡሱ መስኮቶች አንገታቸውን አውጥተው የመጨረሻ ስንብት ለማድረግ ተረባረቡ። ድንገት ቤተሰቦቿን አየቻቸውና ጮኸች። ፍሬወት ቢሰማም ባይሰማም ጩኸቷ ግን ከፍተኛ ነበር። አይዞሽ እማ አለች፣ የምትችለውን ያህል በመጮህ። ከዚያ ሁሉ ሰው ጩኸት መሃል የራሷ ድምፅ በጆሮዋ እያንቃጨለ፣ መኪናውም ግቢውን ለቆ ወጣ። እንባዋ ገንፍሎ ጉንጮቿን አጠባቸው። አይኖቿም በእንባዋ ጭጋግ ተሸፈኑ። ከፊቷ ባለው መቀመጫ መደገፊያ ላይ ግንባሯን አሳርፋ እንባዋን ያለ ገደብ ለቀቀችው። አውቶቡስ ውስጥ ጸጥታ ሰፈነ። አልፎ አልፎ ግን ዝቅተኛ ስቅስቅታ ይሰማል። ኤልሳ ትከሻዋን መታ መታ አደረገችና ፍሬወትን ቀና እንድትል አደረገቻት። የደፈረሱ አይኖቻቸው ለመጀመሪያ ጊዜ ነበር የተገናኙት። ከኤልሳ ጋር የአንድ ክፍል ተማሪዎች ናቸው። የሚበቃን አይመስልሽም? አለች ኤልሳ ጭፍግግ ባለ ገጽታዋ ላይ ፈገግታ ልትዘራበት እየሞከረች። እውነትሽን ነው ኤልሳ፣ ይበቃናል አለች ፍሬወት የዘረጋችላት እንዳበቆሎ እየዘገነች። ወጣት መሆን እንዴት ጥሩ ነው! ሁኔታውን ለመለወጥ ብዙ ደቂቃዎች አላስፈለጉም። መኪናው የግብዣ አዳራሽ መሰለ። ቆሎ፣ ዳቦቆሎ፣ ዳቦ፣ ኩኪስ ከፊት ወደ ኋላ ከኋላ ወደፊት እየተመላለሱ መብላት ጀመሩ። ሳቅና ጨዋታው ተሟሟቀ፣ ጭፈራውም ቀጠለ። የመጀመሪያው አውቶቡስ ሲቆም ሁሉም ተከታትለው ይቆማሉ። ሁሉም ይወርዳሉ። ጥቂት ረፍት ይደረጋል። ሌላ አውቶቡስ ላይ ያሉትን ጓደኞቻቸውን ለማግኘት ወዲያ ወዲህ ይተረማመሳሉ። እንዲህ እየተባለ ከቀኑ 7 ሰዓት ሲሆን ዝዋይ ለመድረስ ጥቂት ሲቀር የምሳ እረፍት ሆነ። በአካባቢው ያለው ግራር ብቻ ነው። ያገኙትን ነገር ነጠፍ እያደረጉ በግራሮቹ ስር አረፍ አሉ። ምሳው ዳቦና የታሸገ የቆርቆሮ ምግብ ነው። የቆርቆሮውን ምግብ ዘማቾቹ አልወደዱትም። ማጉረምረም በረከተ። አዝማቾቹ መደናገጥ ታየባቸው። ዘማቾቹ ግን ከቤታቸው ያመጧቸውን ደረቅ ምግቦች እያወጡ በሉና የኮዳዎቻቸውን ውሃ እየተጎነጩ ወደ መኪኖቻቸው ገብተው ተቀመጡ። እንደገና ጉዞ ሆነ። የከሰዓት በኋላው ሙቀት ጠንከር ያለ ቢሆንም ብዙም አልተቸገሩም። በየመንገዱ ባሉ ጣቢያዎች የሚቀሩት ዘማቾች እየቀሩ ሌሎቹ ጉዞ ይቀጥላሉ። ከምሽቱ 12 ሰዓት ሲሆን እነ ፍሬህይወት ጣቢያቸው ደረሱና ሌሎቹን ተሰናብተው ሄዱ። ጣቢያቸው ምዕራብ አባያ ትባላለች። ለአርባ ምንጭ 45 ኪሎ ሜትር ሲቀር የምትገኝ በሙቀቷ የምትታወቅ ከተማ ነች። የአካባቢው ሰው ተሰብስቦ ተቀበላቸው። ፍራሾቻቸው ከአውቶቡሶቹ ላይ እየወረዱ ለጊዜው እንዲያርፉበት በተሰጣቸው ትምህርት ቤት ክፍሎች ውስጥ ተደረደሩ። ሻንጣዎቻቸው በየፍራሹ አጠገብ ተቀመጡ። ክፍሎቹ አቧራ ብቻ ናቸው። ግራ መጋባት ሆነ። ከዚያ ረጅም ጉዞ በኋላ ሰውነታቸውን ለቅለቅ ቢሉ በጣም ያስፈልግ ነበር፣ ግን ውሃ የለም። የምዕራብ አባያ ትልቁ ችግር ውሃ መሆኑን እያስተዛዘኑ ነገሯቸው። ለሴቶቹ አንድ ክፍል ተለቀቀ። አቧራውን እያረጋገፉ ፍራሾቻቸው ላይ ቁጭ አሉ። የክፍሉ አየር በጣም አስጨናቂ ስለሆነ በሩን መዝጋትና መተኛት የማይታሰብ ሆነ። በሩ ላፍታ ያህል መለስ ቢደረግ የሚሞቱ መሰላቸው። ወይኔ ማምዬ እንዴት ነው የሚነጋው? አለችና አንደኛዋ ስክስክ አለች። ብዙዎቹ ተከተሏት። ጥቂት ቆየት ብሎ አንድ ሌላ ክፍል ተፈልጎ ከፊሎቹ ወደዛ እንዲሄዱ ተደረገና በመጠኑ ቀለል ያለ ሁኔታ ተፈጥሮ ማደር ተቻለ። በማግስቱ ከህዝቡ ጋር ትውውቅ ተደረገ። ከተማዋንም ተዘዋውረው ተመለከቷት። ትንሽ መንደር ታክላለች። ሙቀቱ አይጣል የሚያሰኝ ነው። ምዕራብ አባያ እኮ ወታደሮች ለቅጣት የሚላኩበት ቦታ ነው የሚል ወሬ በስፋት ተዛመተ። የአካባቢውን ህዝብ ከሚያጠቁት በሽታዎች የመጀመሪያውን ደረጃ የሚይዘው ወባ መሆኑን በመስማታቸው የወባ ክኒን ለመውሰድ የአቅማማ ዘማች ሁሉ ክኒኑን ከጤና መኮንኑ እየጠየቀ መውሰድ ቀጠለ። የዘመቻ ጣቢያው ከዋናው መንገድ በ50 ሜትር ብቻ ነው የሚርቀው። በዚያ መንገድ አውቶቡሶች ሲያልፉ ተሳፋሪው እጁን ሳያውለበልብ በጭራሽ አያልፍም።
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ይታየኛል እኔ ለልቤ ደስታ ሐሴት ለዘመኔ። እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ። ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ። እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን። ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ። የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ። ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ። ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ። ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ። ጥራቸው እጅግ ነው ህልቆ መሳፍርት وسن دیکای الله اش کم سعات یا فکر خزوت وین نه تو یه مگه فکرش کل بات تو ادجیت الله که عن چند تجزو بفست اوند بنا هدو گشت جسو یه موتن گرنا هزن تنیان ناتی من نیت انعیود درانجت یا فکرش سیلی سیفت تا دموت هزنش بیبزا هزن تنیان ناتی چن کشان سف سفونی گب با بگویتی یتای نیال نه امباش یا هزنه بفیتش سیلک که خونو سممنه تکازیش و جفو سکگنش جفنا شردده و لبین اگر رگو منا دایز زلک یلم عبرن انزلک یتن سعی برهان اسکم میل فندک هزن تنیان ناتی یمت آون کم برنیم لشکمه لرسه لکف رو بتلم شو تلمه کس نشعی صبر وزش عیم مدد یمن لسال لنا انتی خونه بگد سمده بمریت وست تزر تابس نسا بزوز هاتر علت متغاتی سفن نسا بموتو لجو تشیر تنساین جنو هزنشن باسیت لیلوت واسبو تکاتش هیت افال بهای تدم سسو یو تشی هیت اران ینب بر دفرسو یال لفو الفامت هند ابکی لمتی جومن گد سنکنشن سندنکی یلجو تشات انت یموتو تو هلا یمیل من لمنو عندن نت بملا سگات چو عربا امرات چو فری عبو یافرال تنگه کجاری من یولاد مهان عون بتوانی ادو مزرعتو یمی بال وندلج اندت والجنانی یاوس بیون لزیان لجو چش مچ موتو هزن ایگ باش تاریک بیت لیسارو من گد فیدو لش فلانتی جمت او کرد جم گرانا کلجو چش اندو کمک عبر خونو تایی کتسی کانا یین ملاک تلاکن اندنگر لانچی نا تا چن ینیا اندت برچی اتزن ناتی تبل برتا برتا این سب سب انجتوا اللات مکتا نرو فرق آنو اللات متک یعنی انتن میفزم مادر شو کلک نگدیه ناتی افر تبلانی تانو رنی بلبوها اندت رسانی بمگف نبرا یا اللہ لینائی یناتی مکرا خونو مکرای هنتاین توتاو فجوتاو لیلا یتن من مکانیا یفتر لیلا ملا بزوان سار این بر انی بهیوتی ایت دبک انا شگار رد جفیتی لکلاو بمکر کفو کفونه یناتین مکرا رشو گلتم تونه یا هزن دکاسوان ایاو بکاو لبی مکروان مکلات دار تارون کنت بی حق مبلای نگر حسنو تاکالی یک دل سر چهت گونو بسک ابلی زنبلو ما دامت دیجیو سکیلگ بسه سایود بگدی تا یهو سی تاگ بسه یهن هلو یا یهو سنور بن گرگرو اتن تین سب براو ینین نات ارور رو انین دزی هونی گباو کمک آبر لچ تو مدن ناتی یمیاد سو کدار ینن تناگوین لجش تلونی هیده یلان دالت ایک اوزار هنو نگو ده الار سنکوان بلو کمک آبر گفتو ادن تو نگرنی یهن افوت تو هزن تنیان ناتی هزن تنیان ناتی هزن تنیان ناتی هزنش بیبزا هزن تنیان ناتی چین کشه ان سف سفوین گبا بگل بطی
لالا پروگرامات چین پسیویی تکال لال اینانو پروگرام نگتوات که آنجز کسوست انجیو کسا بوالا کسا بات سکلتی سات پر اگیامی نسا ملن لنام